ማለት ነብዩ ብቻ በሚሰማው ከውጪ የሚመጣ ድምጽ መስሎ ሊሰማው በሚችል መንገድ ሊመጣ ይችላል። በውስጡ ደግሞ የሚሰማው ድምጽ የጎላ ድምጽ ሆኖ በውስጡ ሆኖ የሚሰማ ድምጽ ሆኖ ሊመጣ ይችላል። ወይም ደግሞ የሚሰማ ድምጽ ባለ ሆነ ዝግ ባለ ጨዋ በሆነ መንገድ ሆኖ ደግሞ ሊሰማ ይችላል። ስለዚህ የድምጹ አመጣጥ አቅጣጫውና ሁኔታው መልኩ በጣም የተለያየ ነው። ስለዚህ እግዚአብሔር በሚሰማ ድምጽ ለነቢያቶች ይናገራል። ከውጪ በሚሰማ ሊሆን ይችላል፣ ከውስጥ ሊሰማው በሚችል ሁኔታ ሊሆን ይችላል፣ ዝግ ባለ አይነት ድምጽ ሊሆን ይችላል። እና ኤርሚያስ 33 ላይ ስና የነገርሁህን ቃል እግዚአብሔር ልክ ሲናገረው ሰውን ሰው እንደሚናገር በሆነ መንገድ እግዚአብሔር ሲና የነገርሁህን ቃል ይለዋል። በአንደኛ ሳሙኤል 3:3-9 አይነተኛ ምሳሌ አለን። ነቢዩ ሳሙኤል በሕፃንነቱ በብላቴናነቱ በቤተ መቅደስ ከኤሊ ጋራ በነበረበት ጊዜ ሳሙኤል ሆይ እያለ እግዚአብሔር ሲጠራው ሳሙኤል ይሰማል። እና ማን እንደጠራው ነው የመሰለው? ኤሊ። ወደ ኤሊ ጋር ይሄዳል። ኤሊን ያልጠራሁም አሉ። ተመልሶ ተኛ። እንደገና ሳሙኤል ሆይ ይላል። እንደገና አሁን ተመልሶ ኤሊ ነቃ። እግዚአብሔር ብላቴናውን ሊያናገረው እንደሚፈልግ ይታያችሁ። እግዚአብሔር በሚሰማ ድምፅ ይናገራል። እኔ እንደዚህ ያለ አይነት መንፈሳዊ ልምምድ በህይወቴ በተለያዩ ጊዜያቶች ገጥሞኛል። እግዚአብሔር በቀጥታ ይናገራል። ድምፅ አውጥቶ የሚናገርባቸው ሁኔታዎች አሉት። ስለዚህ አንዱ ነቢያቶች የሚናገሩትን ቃል ለመናገር ምክንያት የሚሆናቸውን ነገር እግዚአብሔር የሚሰጠው በሚሰማ ድምፅ ነው ማለት እንችላለን። ሌላ በራእይ ራእይ የተለያየ አይነት ራእይ አለ። የገሃድ ራእይ አለ። የገሃድ ራእይ ማለት ሰው ሰውን በሚያይበት ሁኔታ አይኖቹ ይከፈታሉ። ምናልባት አይኖቹ የተከፈቱት የሱ ብቻ ናቸው። ዳንኤል አንድ ጊዜ ራእይ አየ። ሲመለከት በአጠገቡ የነበሩ ሰዎች ራእዩን አላዩም ይላል። ነገር ግን በዛ ቦታ የተገኘው መልአክ በስውር የሆነ ራእይ ስላልሆነ በገሃድ በዛ ቦታ የተገለጠ የመልአክን እውን ራእይ ስላየ መልአኩ በዛ ቦታ ሲመጣ ከመልአኩ ክብር የተነሳ የሚሸሸጉበት ጥሻ ውስጥ ገቡ ሰዎቹ። እና ዳንኤል ራሱ በዛ ቦታ መቆም አልቻለም። ሰውነቱ፣ ጅማቱ፣ አጥንቶቹ ሊሸከሙት አልቻለም። ተብረክርኮ ነው የወደቀው። ህመም የመጣብኝ ይላል። ስለዚህ ራእይ ሲባል የሚታይ ገሃድ የሆነ እውን የሆነ ነገር ግን ለሌሎች ላይታይ እንዲችል የሌሎች አይን ተይዞ የአይኑ የተከፈተለት ነቢይ ብቻ ሊያየው በሚችል መንገድ ራእይ ሊመጣ ይችላል። ወይም ደግሞ ራእይ ሲባል ነቢዩ በመንፈስ ሆኖ ከአንድ ቦታ በመወሰድ ሕዝቅኤልን ከባቢሎን ምርኮ ስፍራ ወደ ኢየሩሳሌም እግዚአብሔር የወስደው እንደነበረ እንመለከታለን። አንዳንድ ጊዜ ገሃድ ያልሆነ በህልም የሚታየውን የመሰለ ተንቀሳቃሽ ራእይ ሊሆን ይችላል። ማለት አሁን አንድ ራእይ ስንመለከት ገሃድ ያልሆነ ሲባል ስለ አንድ ሰው ሁኔታ እግዚአብሔር ለአንድ ሰው ቢገልጥለት ወይ የጸለየ ሳለ እንደ ሲኒማ መልክ በሆነ መንገድ ያሳየው ይችላል። ያ ማለት አይኑን ቢከፍት ያን ነገር ያያል ማለት አይደለም። እና አንዳንድ ጊዜ አይናችንን ጨፍነንም አይናችንን ከፍተንም ልናየው የምንችለው ራእይ አለ። ግን ይሄኛው ግን በህልም ውስጥ እንደሚታይ አይነት በህልም ውስጥ እንቅስቃሴዎችን እናያለን። በእውን ደግሞ ልክ እንቅስቃሴ መልክ ያለው አይነት ራእይ እግዚአብሔር ሊያሳይ ይችላል። ወይም ደግሞ እንዲሁ ስዕል፣ የማይንቀሳቀስ ስዕል መሰል የሆነ ነገር እግዚአብሔር በማሳየት በዚያ ውስጥ መልእክትን፣ ቃልን ሊሰጥ ይችላል። እነዚህ የቃሉ ነቢያቶች እንዲህ ባለ መንገድ እግዚአብሔር ሲናገራቸው፣ በራእይ ሲናገራቸው ምንድን ነው? ቃል ይሞላሉ። የሚያዩት ነገር መልእክት ይሞላቸዋል። የሚያዩት ነገር ቃል ይፈጥርባቸዋል። በሚያዩት ነገር የእግዚአብሔር መልእክት ወደ እነሱ ይገባል። ስለዚህ በእግዚአብሔር መልእክት ይሞላሉ። እንደዚህ ያለ አይነት አስደናቂ አሰራሮች እግዚአብሔር አሉት። በሌሊት ህልም እግዚአብሔር ይናገራል። ዳንኤል ምዕራፍ 7 ቁጥር 2፣ ኤርሚያስ ምዕራፍ 23 27-29 ላይ ይህም ማየት ይችላል። ሸክም ይሰጣቸዋል። እግዚአብሔር በሸክም ይሞላቸዋል። እግዚአብሔር በሸክም ሲሞላቸው ነቢያቶች፣ አንዳንዱ የእግዚአብሔር ነቢያቶች መልእክትን የሚቀበሉበት ቃሉ ወደ እነሱ ይመጣበት ራእዩ የሚመጣበት መንገዱ ሁለት ሶስት አይነት ነገሮችን ያደባለቀ ሊሆን ይችላል። ነቢዩ ራእይ እያየ እግዚአብሔርን ቃል ይሞላል፣ ወይም ራእይ ብቻ አይቶ ቃል ላይ ይሞላ ይችላል። ስለዚህ ማንም ሰው እንደዚህ ፎርሙላ አውጥቶ እግዚአብሔር የሚናገረውን አካሎ ለመናገር እጅግ በጣም አስቸጋሪ ነው። ግን እንዲሁ በመጽሐፍ ቅዱስ ውስጥ የተጠቀሱ የእግዚአብሔር ሰዎች ህይወት ውስጥ ያለፈውን ካየን ለሁላችንም የጋራ የሚሆነውን ነገር በማየት አንድ ሀሳብ እንይዛለን በሚል ነው። ሌላው ምንድን ነው? በመንፈስ ቅዱስ በመነዳት እግዚአብሔር ነቢያቶች ቃል ይሰጣቸዋል። ይሄ በመነዳት የሚነገረው ትንቢት በአብዛኛው በፔንቴኮስታል ውስጥ የሚታየው አይነት ሁኔታ ነው። በመነዳት የሚነገረው ትንቢት ድምፅን ከመስማት ወይም ራእይን ከማየት ወይም ህልምን ከማየት የሚለይበት ሁኔታ ነቢዩ የሚናገረውን መልእክት የሚሰማው ልክ እሱ የሚናገረውን ነገር ከሚሰሙት ሰዎች ጋር እኩል ነው። በመነዳት የሚነገረውን ትንቢት ያ ነብይ ከሌሎቹ ሰዎች የሚለየው ያንን መልእክት ለመናገር የሚያበቃው ቅባት በላው ላይ መሆኑ ማወቁ ብቻ ነው እና በእግዚአብሔር መንፈስ መሞላቱ ነው ልክ በልሳን እንደመናገር አይነት ነው ስለዚህ እግዚአብሔር እንዲባል አይነት መንፈስ ሲሞላው ምናልባት መንደርደራ ወይ መነሻ የሚሆነው ተነስተ ተናገር በል ለህዝቤ ይሄንን በል የሚል መንደርደራ ቃል ሊሰማ ይችላል አለ አይደለም ወይም ደግሞ ተነስተ በል ሊል ይችላል እግዚአብሔር ወይም ደግሞ ምንም ድምጽ በሌለ ሁኔታ መቀስቀስ በውስጡ ሊሞላ ይችላል እና እግዚአብሔር መልእክት በውስጡ እንዳለ ሙሉ በሙሉ የማወቅ ጸጋ ሊሞላ ይችላል እና ከዛ በኋላ መልእክቱ ምንድነው የሰራዊት ጌታ እግዚአብሔር እንዲህ ይላል በማለት ይመነገር አለበት ሊነገር ይችላል ብዬ የምለው ትንቢት እንዲህ አይነቱ ብቻ ነው ራይን በማየት የሚነገረውን ትንቢት ምናልባት የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ የግድ መነገር አስፈልጊ ላይሆን የሚችልበት ብዙ ሁኔታ አለ በኋላ ያን ለማሳየት ሞክራለሁ ስለዚህ እንደዚህ ባለ አይነት ሁኔታ በመንፈስ ቅዱስ መነዳት የሚነገረው ትንቢት ስንመለከተው በባህሪው እምነትን የሚጠይቅ ነው ያለ እምነት ይሄ መሆን አይችልም ብዙ ሰዎች በልሳን መናገር ጣጣ ይሆንባቸዋል ስለዚህ የእምነት ስጦት እምነት እጅግ በጣም አስፈላጊ እንደሆነ እናያለን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13ን ስንመለከት ያምላካችን ቃል በዚያ ቦታ ላይ እምነት ለመናገር እንዲህ ያለውን በመነዳት የሚነገረውን ትንቢት ለመናገር አይነተኛ ስፍራ እንዳለው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ይናገራል ነገር ግን ይላል አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛም ደግሞ እናምናለን ስለዚህ እንናገራለን በመነዳት የሚነገረውን ትንቢት የሚናገር ነቢይ በመጀመሪያ ደረጃ ማመን አለበት ያ የእምነት ጸጋ ሊኖረው ያስፈልጋል እግዚአብሔር ሁላችንም አማኝ ሆነ ልንኖረው ካለ ከሰጠን እምነት ለየት ያለ እምነት ይጠይቃል ስለዚህ በእንደዚህ ሁኔታው ስንመለከት ነቢዩ እምነት መሞላት አለበት እና የሚናገረው ነገር ከእግዚአብሔር የሚሆነውን ነገር የቃላቱን የሐሳቡን ድርድር በውስጡ ያለውን ይዘት ነቢዩ ላያስተውለው ወይም ደግሞ ላያውቀው ይችላል ነገር ግን በእግዚአብሔር ቅባት ውስጥ ሆኖ ግን እየተነዳ ሲናገር እጅግ በጣም 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 የሚያስደንቅ መልእክት ነው የሚሆነው በመነዳት የሚነገር ትንቢቶች ተብሎ የሚባሉ ብዙ ሰው ከሚመክረው ምክር ያህል የከበረ ቦታና ክብር የሌላቸው እንዲሁ እንደው አለ አይደለም እርባና ወይም የጸጋ ቅባት የሚያንሳቸው ብዙ መልእክቶች እንሰማለን ነገር ግን ይሄ በመነዳት የሚነገር ትንቢት መንፈስ ቅዱስ የሚሰጠው ቃል እጅግ በጣም በዘይት ወፍራም ነው እጅግ በጣም የተባረከ ነው እና የተሰጠውን ይሄንን የእምነት መንፈስ ይዞ የተሰጠውን ጸጋና ለዛና ጣዕም ጠብቆ ከተነገረ የትንቢቱ ውበት እጅግ በጣም ልዩ ነው እጅግ በጣም ልዩ ነው በመንፈስ ቅዱስ ነው እየተነዳ የሚናገረው ይሄ ሰው ልብ በሉ እና በጣም የሚያስደንቁ የቃላት አሰካኮች አመራረጦች ሁሉ አሉት በመነዳት ነው የሚናገረው ልብ በሉ እግዚአብሔር ነው እየነዳ የሚናገረው ያንን ነብይ ስለዚህ በይዘቱ እጅግ በጣም ልዩ ነው ልዩ ጸጋ የተሞላ መገሰጽም ሆነ መወቀስ እንኳን ካለበት የልብ መሰበርን በጌታ ፊት ወድቆ ማልቀስን ያመጣል እንደዚህ ያለ ትንቢት የትንቢቱ መጠን የሚወሰነው የእምነቱ የተሰጠው መንፈሱ ጸጋ በላው ላይ ያለው የነብዩ ቅባት ነው ስለዚህ እግዚአብሔር እንዲህ ያሉ ትንቢቶችን ለመናገር መመሪያ አድርጎ የሚሰጠው በቃል ውስጥ አንደኛ ሮሜ ምዕራፍ 12 ላይ ያለውን ቃል ነው በዚያ ክፍል ውስጥ የእግዚአብሔር ቃል ሲናገር ቁጥር 6 ላይ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን አለ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር ይላል ስለዚህ ነብይ የሚናገረውን ትንቢት ለመናገር በመነዳት የሚናገር ነብይ የተሰጠው እምነት ማየት አለበት ይሄ እምነት ደግሞ ምንድነው ጸጋ ነው የእግዚአብሔር ጸጋ በላው ላይ የእምነት ጸጋ አለ እና ጸጋ በጣም እጅግ በጣም መልካምና ያማረ ነገር ነው ስለዚህ በዛ ጸጋ ውስጥ ሆኖ ሲናገር የዛን የጸጋውን ለዛና ጣም እየጠበቀ መናገር አለበት በእንዲህ ያለ ሁኔታ ሰዎች ትንቢት ሲናገሩ ሰዎች አደብ ገዝተው እግዚአብሔር በዛ ነብይ በኩል በሚያስተላልፈው ጸጋ ለመረስረስ እግዚአብሔር በዛ በሚልከው መልእክት ለመዳሰስ ለመፈወስ ለመጠቀም ሰዎች በጣም በጥሞና ማዳመጥ አለባቸው እንደዛ ባለ ሁኔታ ሆያ ሆያ ሃሌሉያ በጣም ሲበዛ ነብዩ እንደማናችንም ሰው ነው ኤልያስ እንደኛ ሰው ነበር ተብሎ እንደተጻፈ መርሳት የለብንም ስለዚህ ሃሌሉያው ሲበዛ ነብዩ በመንፈስ የተጀመረውን በመነዳት የተጀመረውን ትንቢት በስጋውም ደግሞ ቀጣጥሎ ለመናገር ብዙ ሊገፋፋ ይችላል ስለዚህ እግዚአብሔር ሲናገር የሚፈልገው አፋችንን ሳይሆን ምናችንን ነው ጆራችንን ነው ስለዚህ በጆራችን ምንሰማው እንጂ አፋችንም አንድ ላይ እንደ ነው እግዚአብሔር ይያሁን በአካል እግዚአብሔር በመካከሉ በጉባኤ ቢገኝና መናገር ቢጀምር ሃሌሉያ ያለም ይረብሽማል ነው ቀጥታ ጆሮውን ይዘን ነው የምናስወጣ። እንደዛም ይበጠብጠንን ሰው እግዚአብሔር ይናገር በዝምብል ነው የምንለው። ስለዚህ በሰዎችም በነቢያቶች የሚናገረው እግዚአብሔር ነው። ስለዚህ ረጋ ብሎ ማዳመጥ ያስፈልጋል። እና ይሄ የእምነት ጸጋ እንዳይበላሽ ሰዎች መጠንቀቅ እንዳለባቸው አዳማጮች እንመለከታለን። በአጠቃላይ በመነዳት የሚነገረው ትንቢት መንፈሳዊ ጣዕምን ይዘትን ለዛን ካላመጣ ሰው ሊናገር ከሚችለው አንድ ክርስቲያን የበሰለ ወንድም ሊናገር ከሚችለው ምክር እንደ የቀለለ ገለባ የሆነው ነገር ሁሉ ትንቢት ያልሆኑ ብዙ ትንቢቶች በቤተክርስቲያን አሉ። ትንቢት ያልሆኑ ከበጎ ህሊናቸው ሰዎች ጉባኤውን ለመባረክ እንደው እየመሰላቸው የሚናገሩት ሁሉ ትንቢት መሰል ባህሪ ያለው መሆኑን እንዳንዘነጋ። ወደ ውስጥ አይገባም፣ አያርስም፣ አለ አይደለም በረሃ የሆነውን ስፍራ አያለመልምም። እንዲህ ያለ ነገር በጣም ሲደጋገም የእግዚአብሔርን ነገር የማቃለል ባህሪ ስላለው እንደነዚህ ያሉ ሰዎች ተወስደው ትንቢትህ ብዙ ሆነ፣ እንዲሁ ሞከርከው አየኸው፣ ግን አስተውል እና ምንም አለ አይደለም ዘይትም ዝናብም የለውም እና ትንሽ አለ አይደለም ደመና ደምዶ ውሃ እስኪያዝል ድረስ ጸልይ ብትጸልይ ይሻላል ብሎ ማለት ሰዎች መምከር አለብን። አለበለዚያ እንደው አለ አይደለም ጀምሮኛል ብሎ ባህሪ ሆኖባቸው መላቀቅ እስኪያስቸግራቸው ድረስ በዛ ነገር መያዝ የለባቸውም። ስለዚህ በመነዳት የሚነገረው ትንቢት እምነት ይጠይቃል ማለት ነው። ምንም እንኳን ትንቢት ለመናገር የሚያበቃ የጸጋ ስጦታ ቢሰጠንም የምንናገረውን የትንቢት ጥልቀትም ሆነ ይዘት የሚወስነው የእምነታችን መጠን ነው። ሁሉ ሰው የትንቢት ስጦታ ቢሰጠው ሁሉም አንድ አይነት የትንቢት መጠን ወይም ደግሞ የትንቢታቸው ይዘት አንድ አይነት አይሆንም። የእምነት አይነት አለ እግዚአብሔር የሚሰጠው። ለፈውስ ስጦታ ሰዎች አንዳንዶች አይኑ ላልበራ ሰው የመጸለይ እምነት ሊሞሉ ይችላሉ። አንዳንዶች ራስ ምታትና አለ አይደለም እንዴት ነው ጨጓራ በሽታ ላይ ብቻ እምነት ሊኖራቸው ይችላል። ስለዚህ አንዳንዱ ጉሩ ላጠረ ሰው ጉሩ እንዲረዝም እምነት ሊሰጠው ይችላል። አንዳንዱ ሽባ ለሆነ ሰው እምነት ሊሞላ ይችላል። እነው የመፈወስ ስጦታ አለኝ ተብሎ እንዴት ነው ሐኪም ሆኖ የሁሉም ነገር ስፔሻሊስት የሆነ ሰው የለም። የኩላሊት አለ ምን አለ። ልክ እንደዛውም እግዚአብሔር በተለያዩ ነገሮች ላይ ውስን የሆኑ የእምነት ጸጋዎች ይሰጣል። ለነቢያትም ሁሉ ልክ እንደዛ ውስን የሆነ ነቢይነት ከማነሳሳት ከማጽናናት ያላለፉ ትንቢቶች እንድንናገር እግዚአብሔር ሰጥቶን ከሆነ በዛ ውስጥ እግዚአብሔር በሰጠው ጸጋ ልክ ማገልገል እጅግ በጣም መልካ ነው። ነገር ግን ያንን ግን አብዝቶ ግን ድራማታይዝ አድርጎ ግን በሌሎች መንገዶች ስንሄድ እግዚአብሔር ባልሰጠን መንገድ በጣም አስቸጋሪ ይሆናል። በእንዲህ ያለ መንገድ የሚነገር ትንቢት ላይ ምናልባት እኔ እንደማምነው የሰራዊት ጌታ እግዚአብሔር እንዲህ ይላል ሊባል ይችላል ብያለሁ ቀደም። በመነዳት የሚነገረውን የመሰለ ትንቢት የሚመስል አነጋገር በብዙ የምናየው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መንፈስ ቅዱስ እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል የሚሉ መጀመሪያ ወይም መቀስቀሻዎች አሉ። እንዳየሁት በብዙ ሁኔታ እንደምመለከተው እንዲህ ያለ አይነት አነጋገር እንደ ባህል ወይም ደግሞ እንደ ፋሽን ሆኖም ስለተጀመረ ነው እንጂ የግድ ይህን ማለት አስፈላጊ አይደለም። አንዳንድ ጊዜ ነው ነቢያቶች የሚሉት በብሉይ ኪዳንም ስንመለከት ሁልጊዜ ማለት የለባቸውም። አጋቦስ መንፈስ ቅዱስ እንዲህ ይላል በማለት ነው የተናገረው። ስለዚህ በተለይም መገለጥን በመገንዘብ አስመልክቶ የሚነገር ትንቢት ነው። ለምሳሌ ልበል ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 16 ከቁጥር 9 እስከ 19 ላይ ራእይን አየ እና ወደዛ ቦታ ወደ አንድ ቦታ ሄደ ለማገልገል መንፈስ ቅዱስ እንደከለከላቸው ይመለከታል። ነገር ግን አሁን መንፈስ ቅዱስ በራእይ ሲያሳያቸው የሚናገረውን አነጋገር ልንመለከት እወዳለሁ። ምን ይላል ሐዋርያ ጳውሎስ? ራእይ ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ራእዩንም ካየ በኋላ ወዲያ ወደ መቄዶንያ ልንወጣ ፈለግን አለ። ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና አለ። አሁን ራእይ ነው ያየሁት አለ። ራእዩንም ምን እንዳየ ተናገረ። አንድ ሰው ቆሞ የመቄዶንያ ሰው ወደዚህ ውጣና እርዳን ሲል ነው ያየው። አሁን ሐዋርያ ጳውሎስ ሲናገር ያየውን ነገር የሰራዊት ጌታ እግዚአብሔር እንዲህ ይላል አላለም። ነገር ግን የሰራዊት ጌታ እግዚአብሔር በዛ ራእይ ውስጥ ተናግሯል። ነገር ግን ቃል ሆኖ የሚነገር ነገር አይደለም የተናገረው፣ ስዕላዊ በሆነ መንገድ ነው የተናገረው። ስዕላዊ በሆነ መንገድ እግዚአብሔር የተናገረውን ሐዋርያ ጳውሎስ ያየ ገለጸበት አገላለጽና ሌላው ደግሞ የሚገልጽበት የተለያየ ነው። ምናልባት ሁለት ሰዎች ያንን ራእይ አይተው ቢሆኑ የመቄዶንያ ሰው ልብሱ እንደዚህ አይነት ነበረ፣ የቆመበትም እንኳን ተራራ ጉብታ ላይ ነበረ፣ እጁን ሲዘረጋ እንዲህ እያለ ነበር፣ ሲጠራንም ደግሞ እንዲህ እያለን እያለ ሊል ይችላል። ሌላው ሐዋርያ ጳውሎስ ግን እጥር ምጥን አድርጎ ያየውን ነገር ነው የተናገረው። እና ከዚህ ውስጥ ስንመለከት ሐዋርያ ጳውሎስ የዚህ ራእይ መልእክት ምን እንደሆነ በስልጣን አይደለም የተናገረው፣ እግዚአብሔር እንደጠራን መስሎናልና። እግዚአብሔር እንደጠራን መስሎናልና። ስለዚህ መገለጥን በህልም ወይም በራእይ በተለያየ መንገዶች سنመለከት ያንን ነገር የእግዚአብሔር መልእክት አርገን سنናቀርበው ምንድነው የሚሆነው እንዴ እንዴ ያለ አይነት ራእይ አየው ከዚህ ራእይ የምንረዳው ካለ ነው ሁሉ ሰው መረዳት ላይችል ይችላል ያየው ነገር እና ወደ ጳውሎስ እግዚአብሔር እንደጠራን መስሎናልና በዚህ ነገር ብዙ ችግር ሰዎች ያሳዩናልን አንድ ነገር ራእይ አየን ማለት ከዛው እኛ በስልጣን የሰራው ጌታ እግዚአብሔር እንደላን ብለን የምንናገረው መልእክት ሊኖር እንደሚችልና እናምናለን ያ ትክክል አይደለም በሰራዊት ጌታ ስም የሰው ቃል አይነገርም የመለኮትን ስም መግቢያ አድርጎ ሰው የራሱን አመለካከት ወይም አንድን ራእይ በማየት የሚናገረውን ነገር በሰራዊት ጌታ ስም መናገር ትልቅ ስህተት ነው የእግዚአብሔርን ስም አለቦታው ከሰው ነገር ጋር አደባልቀን ማሰለፍ መልካም አይሆንም ስለዚህ ምን መለከተው በመነዳት የሚነገረው ትንቢት እግዚአብሔር እየነዳ የሚነገር በጸጋ ስጦታ ትንቢት የሚናገርና እግዚአብሔር ለነብይነት አገልግሎት የጠራው ሰው መለየት አለበት ዛሬ ትንቢት በብዙ አይነት መልክ ነው የምናየው ልብ በሉ ወገኖቼ ጥሪያቸው ሐዋርያ ወይም ወንጌል ሰባኪ ወይም ደግሞ ጥሪያቸው ንጉስ ወይም ካህን ሆኖ የተጠሩ ሰዎች አሉ ነገር ግን ዋና አገልግሎታቸው ሳይሆን ትንቢትን አልፎ አልፎ ወይም ደግሞ በተለየ በእግዚአብሔር ባንደ በሚፈቅደው በስልጣኑ በሚያረጋው ነገር የትንቢት ስጦታ ወይም ትንቢት የመናገር ነገር በህይወታቸው በብሉይም በአዲስ ኪዳንም በሰዎች ይታያል እንደነዚህ ያሉ ሰዎች ነብይ ናቸው ማለት አይደለም በርግጥ ንጉስም ነብይም ሆኖ የተጠራ እንደ ዳዊት አይነት ሰዎች አሉ ካህናትም ነብይም ሆኖ ደግሞ ያገለገሉ የእግዚአብሔር ሰዎች አሉ ስለዚህ ድርብ አገልግሎት ያላቸው አሉ ዋና አገልግሎታቸው ደግሞ ባንድ መልኮ ነው በስሩ ደግሞ ይሄ እንዳስፈልጋግነቱ የሚሄድባቸው አሉ ግን ነብይ ብቻ ተብሎ ተጠሯል እንደነ ኤርሚያስ አይነት እንደነ ኤልሳ እንደነ ኤልያስ አይነት አሞጽ ላም ጠባቂ ወርካ ለቃሚ ነኝ አለ በጎች እየተከተልኩ ሲሄድ ነው አለ አሞጽ ምዕራፍ 7 ቁጥር 15 ከላም ጠባቂነት ከወርካ ለቃሚነት እግዚአብሔር የጠራው ሰው ነው እኔ ነብይ ወይም የነብይ ልጅ አይደለሁም አለ በዘር የሚተላለፍ አይደለም እግዚአብሔር ነው የጠራው እንዴት ነው እግዚአብሔር የሚያው ያ ሁሉ ህዝብ አለበት ቦታ ይሄንን አሞጽ ወርካ ለቃሚ የሆነ ሰው ላሞች እየጠበቀ ከብቶችን ትንሲል ከዛ ሁሉ ከምድር እስራኤል ህዝብ መካከል ሲጠራ እግዚአብሔር ምን አይነት መልክተኞች ነው እግዚአብሔር የሚፈልገው ወደ መሪዎች ዘንድ የሚልካቸው ሰዎች ምን አይነት ሰዎች ነው ስለዚህ እግዚአብሔር ህዝብ እግዚአብሔር እንዴት እንደሚያየው ማየት አለበት ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 ምንም እንኳን አንዳንድ ጻፊዎች ይሄ የመጀመሪያው ጥሪው አይደለም ቢሉም ንጉስ ኦዚያን በመተበት ጊዜ እግዚአብሔርን በትልቅ መጎናጸፊያው በክብር በዙፋኑ ላይ ሆኖ ያየዋል በረጅም ዙፋን ላይ ሆኖ ከዛ በኋላ እግዚአብሔር ማንን ላክ ሲለው ሲጠራው አፉን ሲቀድስለት ከዛ እሱም ሲናዘዝ እንመለከታለን ኤርሚያስ ከናቱ ማህፀን ጀምሮ እንደተጠራ ይነገራል በአጠቃላይ የነብይ ተብለው ሊያገለግሉ ያሉ ሰዎች ዲስቲንክትሊ ነብይ ተብለው የተጠሩ ናቸው ዛሬ የግል ትንቢት በመናገር አንዱን ከፍ አንዱን ዝቅ በማድረግ ወይም ደግሞ አለ አይደለም የትንቢት ጉቦ በመስጠት ነብይ ተብሎ የሚጠሩ ሰዎች አሉ። እርባና ያለው ለቤተ ክርስቲያን ለሀገር የሚተርፍ አንድ ነገር የለም ግን ነብይ ናቸው ተብሎ የሚባሉላቸው ሰዎች አሉ። እና ይሄ ደግሞ ለቤተ ክርስቲያን ለማንም አይረባም። ነብይ የሆነ ሰው ነብይነቱ በማዕረጉ ወይም በሚጠራበት ታይትል አይደለም የሚታወቀው በመልእክቱ ነው የሚታወቀው። ስለዚህ ነብይ የሆነ መልእክቱን ያምጣ እና እግዚአብሔር የሰጠኝ የሚያስገርም ራእይ አለ ዛሬ ያን ራእይ አካፍላችኋለሁ እሱም ከመጽሐፈ እንትን ውስጥ ነው እንዴ ያለ ትንቢት የለም መጽሐፈ እንትንን አውጥተን እንሰብካለን ወይ እናስተምራለን እንጂ ትንቢት ልናረጋው አንችልም ልናስተምራለን እንጂ እግዚአብሔር የገለጠልን ትንቢት ካለ የሰራዊት ጌታ እግዚአብሔር እንዲላል ብለን ምንናገረው ከሆነ ጥሩ ራእይ አሳይቶን ከሆነ ራእይ እንዴ እኔ አንዳንድ ጊዜ እንደዚህ እንደው የተነገራቸው እንደዚህ ያለ ትንቢት አለ በጠብቅ መልእክት አይደለም በጠብቅ ስብከት ብቻ ነው ማብራሪያ ብቻ ነው አንዳንዱ አውት ኦፍ ኮንቴክስት ስለማይሆን ነገር እየተነገረ ትንቢትና ራእይ ይባላሉ ይሄ አይደለም የእግዚአብሔርን ቃል ማስተማር ከሆነ መጽሐፍ ቅዱስን ልንሰብክም ልናስተምርም ባለበት በመልኩ ነው ማስተማር ያለበት ነገር ግን ራእይ እግዚአብሔር ሰጥቶን ከሆነ መልእክት ሰጥቶን ከሆነ መልካም መናገር እንችላለን እግዚአብሔር ይናገራል ለሀገር ለወገን ለቤተ ክርስቲያን ለግለሰቦች እግዚአብሔር ይናገራል ዱዳ አምላክ አይደለም ያለን ለኛ አፍ የፈጠረ እግዚአብሔር ይናገራል ለኛ አይን የፈጠረ አምላክ ያለንበትን ያያል አምላካችን አለ አይደለም ኤክስፓየር ዴት የለው he is always the same እንዳለ እንደነበረ ነው እግዚአብሔር ይናገራል እግዚአብሔር ስለዚህ እግዚአብሔር የሚሰጠን መልእክቶች መምጣት መገለጥ መውጣት አለባቸው እና ታይቱንም ከማግኘታችን በፊት በጓዳ በተነገሩ ራዮችና ትንቢቶች ነብይነን ተብሎ አላ አይደለም እንዴ ነው ማወናበድ የለም በነብይነስም ክብር ማግኘት የለም ምን ግዜም እግዚአብሔር ነቢያቶች እግዚአብሔር ሲጠራቸው በጣም የሚገርማችሁ ነገር እየተጨነቁ ለአገልግሎት የሚቀሰቀሱት የመልእክታቸው ምክንያት በሆነ በእግዚአብሔር ራይ ብቻ ነው የሚጠሩት ውስጣቸው የተቃጠለ እሳት እየሆነባቸው ነው የሚናገሩት እና ግላመረስ በሆነ መንገድ ጉባኤ ተሰብስቦ ቪዲዮ ተገትሮ አላ አይደለም እንደው ዛሬ እነከሌ ይናገራሉ ተብሎ የተለየ ነገር ተብሎ ኮሚቴ ተቋቁሞ ባጀብ አይደለም ይነዱት ሲጠሩ እንብያሉ እየፈሩ እየተጨነቁ ነው አምላክን ወክሎ በዚህ ዓለም የርሱን ቃል ማስተላለፍ ምን ያህል የከበደ አደራ እንደሆነ ስለሚገምቱ ብቻ አይደለም ከእግዚአብሔር ፈቃድ ለራቀ ህዝብ በግብዝነት ባስመሳይነት እንዲሁም በፍርደ ገምድልነት ለሚመራ ህብረተሰብ የፈጣሪን ሸክምና ራይ ፍርዱን ተክሳጹን ማስተላለፍ ጣጣ እንዳለው ይገባቸዋል ማንም ሰው የእግዚአብሔር መልእክተኛ ሆኖ አይወደድም ነብይ ራዩን በደገፉለት ሰዎች ሲከበብ የመዝናናት የመከበርና የልበ ሙሉነት ስሜት ጣባይን አያሳይም ራዩን ያልተቀበሉትን ሰዎች በጎራ አይከለልም የቡድን መንፈስ በሚያንጸባርቁና የአካል ህይወት የቤተክርስቲያን የአካል ህይወት ባልገባቸው ምናምንት የሰዎች አይታጀብም የእግዚአብሔር ነቢያቶች የእግዚአብሔር ብቻ መልእክተኞች ናቸው የማንም ወዳጅ የማንም ጣላቶች አይሆኑም እና ያልሰማቸው ሰዎች ቢሆኑ ተንበርክከው ይማልዳሉ የሰማቸውን በጎራ እየመደቡ በቤተክርስቲያን ውስጥ የጎራ መንፈስ አይለዩ የአዲስ ኪዳን ነብይ የጽድቅና የኩነኔ ምክንያት የሆነውን የእግዚአብሔር ልጅ ክርስቶስ የክርስቶስን ወንጌል መሰረት በማድረግ በወንጌል ላይ ተመሰረተውን የቅዱሳንን የጽድቅ ህልውና አይጥልም ስለዚህ እግዚአብሔርን በመፍራት የሰሙትን ሰዎች እግዚአብሔርን ባሪያዎች ግራም የገባቸው እንኳን ቢሆኑ የክርስቲያኖችን የጽድቅ ህልውና ይጠብቃል የእግዚአብሔር ስም የተባረከ ይሁን ወገኖቼ የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት የኪዳን ልዩነት አለን ትልቅ የኪዳን ልዩነት አለ ያን ጊዜ ድሮት ዝለኛል አለ አይደለም ልትነቅል ልትተክል አስነስቻለሁ ጠርቻለሁ ተብሎ ተጽፏል ይላሉ አንዳንድ ልጆች ድሮት ዝለኛል ማን ነው የምትነቅሉት ቤተክርስቲያን ውስጥ ኢየሱስ ክርስቶስን በማመን ዳግም የተወለደውን ህዝብ እንደ ብሉይ ኪዳን አለ አይደለም ነገስታት ልትነቅል ከመንደር ያላለፈ ትንቢት እዚህ ደረጃ ምን አደረሰው ከግለሰብ እንኳን ያላለፈትም ቢል ስለዚህ የብሉይ ኪዳንን ራእይ ተበድረን አዲስ ኪዳን ውስጥ በዛ ሁኔታ አክት ማድረግ እንፈልጋለን ትክክል አይደለም አዲስ ኪዳን በኢየሱስ ክርስቶስ ደም የጸደቀ የማይኮነን ህዝብ ነው ያለው ኢየሱስ ክርስቶስን በማመን አለት በሆነ በክርስቶስ ላይ የተተከለውን የእግዚአብሔርን ህዝብ የኔን መንፈሳዊ ለምምድ ስላልተቀበለ ወይም እኔን ደግሞ በተቀባውበት በእግዚአብሔር ሰውነት ስላላየ ሊኮነን አይችልም አገልጋዮች የእግዚአብሔር ህዝብ ምንድናቸው? ባሪያዎች ናቸው። እግዚአብሔር የተመሰገነ ይሁን። ኔከሌነኝ ያሉ መከራ ሲያሳዩ ታወራ ጳውሎስ እንዴ ምን ነካቸው አላቸው። እና ምን እንደሚላቸው ወገኖቼ ላንብብላችሁ። የእግዚአብሔርን ህዝብ እንዴት እንደምን? ስለዚህ ማንንም በሰው አይመካ። ነገር ሁሉ የናንተ ነውና ጳውሎስ ቢሆን አጵሎስ ቢሆን ኬፋ ቢሆን ዓለም ቢሆን ህይወት ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የናንተ ነው ይላቸው። እነዚህን የቆሮንቶስ ሰዎች አንደኛው የቆሮንቶስ መጽሐፍ ውስጥ ብዙ ኃጢያት ጉድለት ያለበት ቦታ ለሚጽፍላቸው ሰዎች የኬፋ ነኝ የምን ትላላችሁ አለ። ይሄ እነተ እግዚአብሔር ሰው ነው። በጎራ መንፈስ ሰው ብቻ ስትሆኑ ነው የምትታስቡት አላችሁ መጣጣቅላላ አጥናቱን ስታጠኑት ቆሮንቶስ ሰው ብቻ የሆነ ሰው ነው እንደዚህ የሚያስበው። እናንተ ግን ከወንጌል አንጻር ከዳናችሁበት ኪዳን አንጻር ስትታዩ ምንድናችሁ? የሁሉ ባለ ንብረት ናችሁ ባለቤቶች ናችሁ። ተመልከቱም ይመድባችሁ ጳውሎስ ቢሆን አጵሎስ ቢሆን የናንተ የግል ንብረት ለናንተ ተብሎ የተቀባሰው እናንተ ባትኖሩ ቅባት የለው አይደለም እንዴ? እናንተ ከሌላችሁ ሐዋርያ የለም። ሐዋርያ ስላለ አይደለም እናንተ ያላችሁት። በትምህርት ቤት ውስጥ ይላሉ ስለ አስተማሪነት ሙያ ሲያስተምሩ በትምህርት ቤት ውስጥ ዋነኛው ሰውዬ ተማሪው ነው ይባላል። ተማሪ ከሌለ አስተማሪ ምን ያደርጋል? ማን ያሰለጥነዋል? ቲቸር በሚባል ማረግ ማን ነው የሚኖር? በቤተ ክርስቲያን ውስጥ ዋነኛው ሰው የዳነው የእግዚአብሔር ህዝብ ነው። ጳውሎስ የናንተ ነው፣ አጵሎስ የናንተ ነው፣ ኬፋ የናንተ ነው። ዓለም ሁሉ ቢሆን ህይወት ቢሆን ሞት ቢሆን ያለው ቢሆን የሚመጣው ቢሆን ሁሉ የናንተ ነው ይላል። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል። ይሄ በጣም በጣም መሰረታዊ ነው። የኪዳን ልዩነት አለ። የብሉይ ኪዳን እንኳን በእግዚአብሔር የኪዳኑን ህዝብ በኪዳን ህዝብነቱ ነው የሚቀኑለት የነበረው። በኪዳን ህዝብነቱ ይቀኑለታል። ዛሬ የዳነው የእግዚአብሔር ህዝብ ግን በመንፈስ ቅዱስ የተቀባ የመንፈስ ቅዱስ ማደሪያ የሆነ የጸደቀ ኢየሱስን በማመን ከሞት ወደ ህይወት ከዘላለም ፍርድ ወደ ዘላለም ጽድቅ የገባ አይደለም? የማይኮነን ህዝብ ነው። እግዚአብሔር የተመሰገነ ነው። የሚገሰጽ ነው፣ የሚታረም ነው። እግዚአብሔር እንደ አባት የሚቀጣው ህዝብ ነው። እግዚአብሔር የተመሰገነ ይሁን። በክርስቶስ ላይ በማመን ያገኘውን የጽድቅ ህልውናውና ክብሩን ማንም ሊነጥቀው አይችልም። አገልጋዮች በቸርነት ከፑልፒት ላይ የሚያድሉት አይደለም፣ ክርስቶስ ነው በመስቀል ላይ ሞቶ ያደለው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን በአዲስ ኪዳን ውስጥ ያለን አገልጋዮች ይሄንን ልንረዳ ይገባል። የኪዳንን ልዩነት ማየት አለብን። በብሉይ ኪዳን ስጋው ቢጥቅሌ ስጋውን ከላው ላይ ጣለ ሁሉ ተገርዣለሁ እያለ ሲኮራ እስራኤላዊ ነው እየተባለ ደረቱን እየነፋ ይመላለሳል። ነቢያቶች ምን አሉ? የልብ መገረዝ ነው፣ አረ የልብ መገረዝ ነው እያሉ ይሰብኩ ነበር። ይሄ ስጋ መገረዝ የውስጡን ሀምብል ካላረገ ጣጣለዋል። በአዲስ ኪዳንስ ምን አይነት መገረዝ ነው የመጣው? እኛ በክርስቶስ የምንታመን በስጋ የማንደገፍ የተገረዝንን የአዲስ ኪዳን ነቢያት እውነተኛ መገረዝን መስበክ ካለባቸው በክርስቶስ መመካትን ሲሰብኩ መታየት አለባቸው። በክርስቶስ መመካት ነው የሚሰበከው። በክርስቶስ መመካት በክርስቶስ የሚመካ ህዝብ የተገረዘ መሆኑን የሚያይ ራእይ እንዲኖራቸው ያስፈልጋል። የኪዳን ልዩነት አለ። አዲስ ክርስቶስ አይሰብኩም። ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። አዲስ ወንጌል አያመጡም። ከሰማይ እንኳን መልአክ ቢሆን የተረገመ ይሁን የተባለ ነው። ሐዋርያቶች እንኳን እኛ ራሳችን ብንሆን ብንለውጠ የተረገምን እንሁን ያሉ። አዲስ መንፈስ አይሰብኩም። አገልግሎታችን ለማዋደድ ክሽ እንዳለፈው እንዳይመስላቸው። አሁን እግዚአብሔር ደግሞ ልዩ ያደረገ ምንድን ነው ልዩ የሚያደርገው? የእግዚአብሔር ነገር ጣዕሙም ውበቱም የሚጠበቀው ለየዘመኑ አዳዲስ ነገር በማድረጉ አይደለም። እግዚአብሔር ትላንትናም ዛሬም ለዘላለም ያው ነው። መንፈስ ቅዱስ ትላንትናም ዛሬም ለዘላለም ያው ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ወንጌል አይለወጥም። ምንድን ነው የእግዚአብሔር ነገር ልዩ የሚያደርገው? የእግዚአብሔር ነገር ልዩ የሚያደርገው መልኩ መቀያየሩ አይደለም፣ እንደ ፋሽን መለዋወጡ አይደለም። ስለዚህ አዲስ ነገር የተለየ ነገር ዚስ ደይስ እግዚአብሔር እንደዚህ ሊያደርግ ነው። ይሄ አጀብ ነው። ስለዚህ የአዲስ ኪዳንን መንፈስ መጠበቅ አለበት። ብሉይ ኪዳን በተስፋ በአዲስ ኪዳን ወደሚደረገው ያሉ፣ በአዲስ ኪዳን ግን ክርስቶስ መጥቷል። እግዚአብሔር ይናገረናል አይደለም? ተናገረን ነው አለቀ። ይናገረናል አይደለም? አዲስ ኪዳን የሚለው በልጁ ተናገረን አለቀ፣ ጨርሷል። ያንን ነው የሚናገሩት ነቢያት። ያ ብርሃን ሆኖ ያልታየውን በሰው ቃል አይነት መልክ ገና የሰማውን ህዝብ የእግዚአብሔርን ቃል የክርስቶስ ክብር የሚታይበት ብርሃን አድርጎ የሚያወጡ ነቢያት ናቸው የሚያስፈልገው። እግዚአብሔር የተመሰገነው። የብሉይ ኪዳን ነቢያቶች የኪዳኑን መልእክት ውበት፣ ጥንካሬ፣ ክብር ይናገሩ ነበረ። የአዲስ ኪዳን ነቢያቶች የኪዳን ምክንያት የሆነውን በክርስቶስ ደም ላይ የተመሰረተውን የሞቱን የመነሳቱን የክርስቶስን የክብሩን መግለጥ አለባቸው። ጠቅላላ ያስቤዛ የትዳር ትንቢት ብቻ እግዚአብሔር በዚህም ሊናገር ይችላል። ለግለሰቦች ነቢያት ትንቢት ተናግረዋል። የእግዚአብሔር ነቢያቶች ወደ ሰዎች ኑሮ መጥተው ሰዎችን ረድተዋል። የት አለ ያ የወንጌል መንፈስ? የት አለ ያ የትንሣኤው ጌታ መንፈስ? የክርስቶስ መንፈስ የትንቢት መንፈስ ነው ይላል ራእይ ምዕራፍ 19 ላይ መልአኩ ለዮሐንስ ይነግረው። የት አለ ያ የክርስቶስ የትንቢት መንፈስ? ክርስቶስ የሚታይበት ክብሩ የሚገለጥበት ያ የትንቢት መንፈስ የት አለ? የት ገባ? የት አለ? ዛሬ ጠቅላላ የሚነገረው ስለ ምድራዊ ነገር ብቻ ነው። ብዙዎች ያላቸው ራእይ የአገር፣ የመሬት፣ የሀብት፣ የኑሮ ብቻ ነው። ጋሪው ከኋላ ፈረሱ ከፊት መሆን አለበት። እኛ እንዴት ነው ጉልበት የምናገኘው? የእግዚአብሔር ነገር የሚገለጠው እንዴት ነው? እኛ የምንለወጠው መቼ ነው? ኑሯችን የሚታደሰው መቼ ነው? ክርስቶስ ሲሰበክ ብቻ ነው። ክርስቶስ ሲሰበክ ብቻ ነው። ሀብት ሲሰበክ አይደለም። ኑሮ አስቤዛ ሲሰበክ አይደለም። የአዲስ ኪዳን ነቢያቶች በኢየሱስ ክርስቶስ ሞትና ትንሣኤ ላይ ተመሠረተውን የክርስቶስ ወንጌል የሚያወጣውን የክብር ብርሃን ማውጣት አለባቸው። ያ ከሌለ ምን ይጠቅመናል? ጭስ በጭስ ነው። አይናችንን ያፈዛል፣ ያቃጥላል። ስለዚህ የቅዱሳንን የኪዳን መብት ይጠብቃሉ፣ ክብር ይጠብቃሉ። በኢየሱስ ክርስቶስን በማመን የእግዚአብሔር ቤተ መቅደስነት ማዕረግና ደረጃ የደረሰውን የእግዚአብሔርን ሕዝብ ህልውና ይጠብቃሉ። ጌታ የተመሰገነ ይሁን። እንደ ብሉይ ኪዳን ነቢያት የእግዚአብሔር መንፈስ ያለው ከሌ ጋ ነው፣ ባለ ራእዩ ጋር እንሂድ አይደለም። የእግዚአብሔር መንፈስ ካለበት ሕዝብ ጋር ነው ያሉት። መንፈሱ የት ነው? እያንዳንዱ ክርስቲያን ጋር ነው ያለው። ተቀባውና ቅባቱ ፑልፒት ጋር ብቻ አይደለም፣ በጉባኤም ነው ያለው። ከፑልፒት ወደ ምእመኑ አይደለም ዠቅ ብሎ የሚወርደው። ስለዚህ የኪዳኑ መሰረት የሆነውን የጸጋውን ብልጥግና ሁሉ መግለጥ መቻል አለባቸው። ለምን? በሕግ የነበሩ ነቢያት ሙሴ ስለተናገረው ስለሰጠው ስለ እግዚአብሔር ሕግ ግድ ብሏቸው ያንን የብሉይ ኪዳን ለማስጠበቅ ያን ያህል በሸክም ከተሞሉ፣ የክርስቶስ ወንጌል ላይ ነው እውነተኛ ትንቢት መስራት ያለበት። ከወንጌሉ ጋር የታረቀ ትንቢት መምጣት አለበት።